ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያለፉትን ቀናት ሁሉ እየመገበን ዛሬም ደግሞ እግዚአብሔር ከቃሉ የሚናገረን ነገር አለ። እግዚአብሔር ለሕይወታችን ዘመን የሚተርፍን በረከት እንዲሁ ከማዱ በብዙ ያጠግበናል። እኛ ግን ልባችንን፣ ሁለንተናችንን፣ መንፈሳችንን አዘጋጅተን ወደ ማዱ እንቅረብ። እግዚአብሔር ደግሞ የሚገናኘን እንዳመጣጣችን ነው። እግዚአብሔር ይክበር ይመስገን። የሰውን በደል የማይመለከት፣ የሰውን ድካም የማይመለከት፣ በፍቅር አይኖቹ የሚመለከተን እግዚአብሔር ታላቅ ነው። ወዳጆቼ እስቲ እንዲህ ያለንና ሞጋክሶ ከዳንኤል ጋር
ተማርከ ያለው ኢየሱስ ሰላም አገንቻለሁ ተማርከ ያለው ኢየሱስ ሰላም አገንቻለሁ
እግዚአብሔር ይክበር ይመስገን። በእውነት የኢየሱስ ክርስቶስ ፍቅር ነው የማረከን። በዚህም ፍቅር ደግሞ ጌታችንና መድኃኒታችን እስከ ዘላለም ያጸናናል። እምነታችን በርሱ ላይ ታላቅ ነው። እግዚአብሔርም ታላቅ ነው። ስሙ ይክበር ይመስገን። እናመስግነው። ጌታችንና መድኃኒታችን ሆይ ከናፍርቶቻችን ለተለተ ተከፍቶ አንተን ቢያመሰግኑ ቢያወድሱ አይታክተንም። አቤቱ መድኃኒታችን ሆይ ያደረክልን ውለታ እጅግ ታላቅ እጅግም ብዙ ነው። ክብር ተመስገን። በዚህች ምሽት ደግሞ ነው ከቃልህ ማድ ለመካፈል ጌታ ሆይ ተሰብስበናል። እያንዳንዳችንን በጸጋ እንድትሞላን፣ እያንዳንዳችንን ደግሞ እንድታስተምረን፣ ማወቅ ወደምንደርስበትና ወደሚገባንም ስፍራ እንድታሳድገንና እንድታመጣን በዚህች ሰዓት እንለምንሃለን። መድኃኒታችን ሆይ ነው የልቦናችንን ዓይኖች ሁሉ አብራ፣ ጊዜውንና ሰዓቱንም ሁሉ ተቆጣጠር። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች፣ ባለፉት ተከታታይ ጥናቶቻችን ከሁለተኛ ዜና ምዕራፍ 29 እስከ 32 ሕዝቅያስ በገዛበት ዘመን ሁሉ የተነሳውን መንፈሳዊ መነቃቃት አንድ በአንድ በስፋት ከተመለከትን በኋላ በመጨረሻ ላይ የሕዝቅያስን ሞት ተመልክተን ምህርታችንን መደምደማችን ይታወሳል። ዛሬ ደግሞ የዚህን ተከታይ ክፍል ከምዕራፍ 33 ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 33ን ተመልከቱ። ሁለተኛ ዜና ምዕራፍ 33ን አውጡ። አድማጮች፣ በዚህ ምዕራፍ ውስጥ በዋናነት የምናሴን አስከፊውን አገዛዝ እንመለከታለን። ባለፉት ጊዜያት እንግዲህ የሕዝቅያስን ዘመን አገዛዝ ከተመለከትን በኋላ
በርሱ ዘመን የተነሳውን ወይም የተቀጣጠለውን መንፈሳዊ መነቃቃት በስፋት ማየታችን ትዝ ይለናል። ዛሬ ደግሞ አስከፊውን የምናሴን አገዛዝ እንመለከታለን በምዕራፍ 33 ውስጥ ማለቴ ነው። አስቀድሞ ሕዝቅያስ በሚሞትበት በሽታ በጣም እንደታመመ በበሽታውም እንደሚሞት በተነገረው ጊዜ በእግዚአብሔር ፊት እንዳለቀሰ እግዚአብሔርም ጸሎቱንና እንባውን አይቶ በድሜው ላይ 15 ዓመታትን እንደጨመረለት ተመልክተናል። ሕዝቅያስ ወገኖቼ እድሜው በ15 ዓመት በረዘመበት ወቅት የሀገሩን ሀብትና የቤተ መቅደሱን የክብር ዕቃ አንዲት ሳያስቀር ለባቢሎን አገር ሉዓላንና መልእክተኞች ግልጽ አድርጎ አስጎበኘ። ተመልከቱ ስህተቱን። ይህም ሁኔታ ኋላ ላይ ለናቡከደነጾር ከተማዋን መውረር ምክንያትና በር የከፈተ ሆነ። ናቡከደነጾር ወርቁንና የከበረው ዕቃ በሙሉ የት ስፍራ ይቀመጥ እንደነበረ በትክክል ያውቅ ስለነበር በቀጥታ ሰራዊቱን ወደ ኢየሩሳሌም ከተማ በማዝመት ንብረቱን ሁሉ በኃይል ነጠቀ፣ ቤተ መቅደሱንም አቃጠለ። በዚያ በቤተ መንግስቱና በቤተ መቅደሱ ውስጥ የተመለከቱት ወርቅ ባቢሎናውያንን ፈተናቸው። ያንን ንብረትና ወርቅ ሕዝቅያስ ለባቢሎናውያን ማሳየቱ ትልቅ ሞኝነትና ስህተት ነበር። ሌላው የምንመለከተው ነገር የሕዝቅያስ ልጅ ምናሴ በዙፋኑ ላይ ሲቀመጥ እድሜው ገና 12 ዓመት ነበር። ይህም ማለት ምናሴ የተወለደው እግዚአብሔር ለሕዝቅያስ 15 ዓመታትን በእድሜ ላይ ከጨመረለት በኋላ ነው ማለት ነው። ልብ በሉ፣ ምናሴ የተወለደው እግዚአብሔር ለሕዝቅያስ 15 ዓመታትን በእድሜው ላይ ከጨመረለት በኋላ ነበር። በእነዚህ 15 ዓመታት ውስጥ ይህ ክፉ የሆነ ልጅ ተወለደ ወገኖቼ። ምናሴ ከነገስታቶች ሁሉ የከፋና እግዚአብሔር የለሽ ንጉስ ነበር። አስተውሉ፣ ምናሴ የንጉስ ሕዝቅያስ ልጅ ማለቴ ነው፣ ከነገስታቶች ሁሉ የከፋና እግዚአብሔር የለሽ ንጉስ ወይም ደግሞ ሰው ነበር። ይህም እኩይ ምግባሩ በገዛበት ዘመን ሁሉ ተገለጸ። እስቲ ቁጥር 1ና 2ን እንመልከት። ምናሴ መንግስት በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ ይላል። ይህ እንግዳ ነገር ነው አይመስላችሁምን? ሕዝቅያስ መልካም ንጉስ ነው እንደምታስታውሱት ወገኖቼ። ሕዝቡንም ወደ መንፈሳዊ መነቃቃት የመራ ሰው ነበረ። ልጁ ምናሴ ወደ ዙፋኑ በመጣ ጊዜ ግን እርኩስና ክፉ ሆነ። እንዲህ አይነቱን ሁኔታ እንዴት አድርጋችሁ ልትገልጹት ይሆን ወገኖቼ? እንዲህ አይነቱን የምናሴን ክፉ አገዛዝ አባቱን ተመልከቱ፣ ልጁን ደግሞ በሌላ አይነት ወይም ደግሞ በተቃራኒ ሁኔታ ተመልከቱ። እንዴት ነው ልንገልጸው የምንችለው? እኔ ይህንን አይነቱን ሁኔታ መግለጽ ይቸግረኛል። በአካባቢዬ እንዲህ ያለው ሁኔታ ሲፈጸም ብዙ ጊዜ እመለከታለሁ። ጥሩ የክርስቲያን ቤተሰብ ሆነው ሳለ ልጆቻቸው ክፉና ጌታን የማይፈሩ ደፋሮች ሲሆኑ እመለከታለሁ። ይህ ለምን ሆነ ተብዬ ብጠየቅ ይህ ነው ለማለት ይቸግረኛል፣ ይከብደኛል። ሕዝቅያስ መልካምና እግዚአብሔርን የሚፈራ ንጉሥ ሆኖ ሳለ እንደዚህ አይነቱን እርኩስን ልጅ ወለደ። ምናልባት ለእንደዚህ አይነቱ የተቃረነ ነገር መልስ ሊሆን ይችላል ብዬ የምገምተው ወጣት ልጆች በአካባቢያቸው በሚገኙ ጓደኞቻቸው ወይም ሰዎች ተጽዕኖ ስር ስላሉ ነው ብዬ ነው። ምንም እንኳን በቤት ውስጥ መልካም አስተዳደግን ቢያገኙም በውጫዊው ዓለም ካሉ ሰዎች ተጽዕኖ ውጪ ናቸው ለማለት አያስደፍረንም። ምናሴ ከመልካም አባት ቢወለድም ኑሮውና ድርጊቱ ሁሉ አሕዛቦች የሚያደርጉትን ርኩሰት ነበር የሚፈጽመው። በዚህ ክፉ ሥራውም እግዚአብሔርን ከማሳዘኑ በላይ የእግዚአብሔር ክብር ከቤተ መቅደሱ እንዲለይ አደረገ። ነቢዩ ሕዝቅኤል የእግዚአብሔር ክብር ከቤተ መቅደሱ ሲለይ በራእይ ተመልክቶ ነበር። ከሕዝቡ ኃጢአትና ዓመፅ የተነሳ የእግዚአብሔር መንፈስ ከእርሱ ራቀ። የእግዚአብሔር የክብር መንፈስ ከለቀቀ በኋላ ሕዝቡና ቤተ መቅደሱ ራቁታቸውን ቀሩ። የእግዚአብሔር ክብር የለቀቀው በምርኮው ወቅት ነው የሚሉ ሰዎች አሉ። እኔ ግን በዚያ አልስማማም። የእግዚአብሔር ክብር በምናሴ ዘመን ካለቀቀ በስተቀር በሌላ በማንኛውም ዘመን ሊለቅ አይችልም። በእስራኤል ታሪክ ውስጥ የእግዚአብሔር ክብር ምድሪቷን ፈጽሞ ለቆ የሄደው በዚህ በምናሴ ዘመን ውስጥ ነበረ። እጅግ ያሳዝነኛል። ይህ ንጉሥ ምናሴ 55 ዓመት በኢየሩሳሌም እንደገዛ አስተውሉ፣ ልብ በሉ። ይህ እርኩስ ንጉሥ ካለፉት ነገሥታቶች ከዳዊት፣ ከሰለሞን እንዲሁም ከሌሎች ነገሥታቶች ይልቅ እጅግ ብዙ ዓመታት ነበር የገዛው። ይህ ለምን ሆነ? የዚህ ንጉሥ ዕድሜ መርዘም አስተዋላችሁ? የዚህ ንጉስ የድሜ መርዘም ምክንያት ሌላ ሳይሆን ወገኖቼ እግዚአብሔር ታጋሽ በመሆኑ ብቻ ነው። እግዚአብሔር ማህሪ ነው። እርሱ ማንንም እንዲጠፋ አይፈልግም። እግዚአብሔር የዘላለም አምላክ ነው ወገኖቼ። ከኋላው ዘላለም ከፊቱ ዘላለም አለ። አይቸኩልም፣ ጊዜም አያልፍበትም። ኦ ጌታችን እንዴት ድንቅ ነው! እግዚአብሔርን እገፋዋለሁ ብላችሁ አታስቡ። ወይንም ደግሞ እግዚአብሔርን አነሳሳዋለሁ እገፋፋዋለሁ ብላችሁም ፈጽሞ አትሞክሩ። እግዚአብሔርን አንቀሳቅሳለሁ ብላችሁም ፈጽሞ አትጣሩ አታልሙ። አንዳንድ ሰዎች ስለ ጸሎት ሲናገሩ እንዲህ ሲሉ ሰማቸዋለሁ፣ ከእግዚአብሔር ጋር በቀናው መንገድ ብትሄዱ እርሱ መነሳት ይጀምራል ይላሉ። ወገኖቼ ደግሜ ላችኋለሁ፣ እግዚአብሔርን ልታነሳሱትም ሆነ ልታነቃንቁት አትችሉም። እግዚአብሔር አምላካችን በራሱ የጊዜ ሰሌዳ ሁሉን ነገር ያከናውናል እንጂ በእኔና በእናንተ ሐሳብ ፈጽሞ አይመራም። እግዚአብሔር አይቸኩልም። ምናሴ ወደ እርሱ ይመለስ ዘንድ ብዙ ዕድልን ሰጠው። ቁጥር 3ን ተመልከቱ። ምናሴ በብዙ መልኩ ጣዖታትን አመለከ፣ ፊቱንም ከእግዚአብሔር መለሰ። ይህ ሰው እንደ አካብና ኤልዛቤል በዓልን ተከተለ። በቁጥር 4 እና 5 እንደምንመለከተው ምናሴ የእግዚአብሔር ስም በሚጠራበት በቤተ መቅደሱ ውስጥ የጣዖት ማምለኪያ መሠዊያን ሰርቶ ማቆሙን ነው። ለሰማይም ጭፍሮች ማምለኪያ ይሆን ዘንድ በቤተ መቅደሱ ደጅ ላይ ሌላ መሠዊያ ሠራ። ቁጥር 4 እና 5 በኋላ ተመልከቱ። በዚያም በዛሬ ዘመን እንደሚደረገው ሁሉ የኮከብ ቆጠራና የሰው ድል ምን እንደሆነ ይተነብይ ነበር። እንዴት ያሳዝናል! ቁጥር 6ንም እንዲሁ ተመልከቱ። በመንገዱ ሁሉ ጣዖታትን ማምለኩን እናያለን። በዚህ ክፍል ውስጥ ደግሞ ልጆቹን መስዋዕት ይሆኑና ይቃጠሉ ዘንድ ያቀርባቸው ነበር። ከዚህ የበለጠ ርኩሰትንና ክፉ ሥራን እንደማትጠብቁ ተስፋ አደርጋለሁ ወገኖቼ። ምናሴ ማለት ወገኖቼ በእንደዚህ አይነት ክፉና ርኩስ መንገድ የሄደ ሰው ነው። ምናሴ ከዚህ በተጨማሪ የጥንቆላንና የአጋንንትን አምልኮ ያደርግና ይለማመድ ነበር። ባጭር አነጋገር በምናሴ ዘመን አጋንንቶች ስጋ ለበስ እስከሚመስሉ ድረስ በዚያ ምድር በገሃድ ይመላለሱ ነበር። ኦ የሰይጣንንም አምልኮ በአገሪቷ ላይ ከብሮ ነበር ማለት ነው። ቁጥር 7 እና 8 በስፋት በኋላ ተመልከቱ። እግዚአብሔር እነዚህ ሰዎች ቢያመልኩትና ለእርሱ ታማኞች ቢሆኑለት እንደሚያከብራቸው ቃል ገብቶላቸው ነበር። ምናሴ በይሁዳ ምን እንዳደረገ ከዚሁ ቁጥር መመልከት ይቻላል። ከቁጥር 7 እና 8 ማለት ነው። ምናሴ ይላል ቁጥር 9 እና 10 ደግሞ እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ። እግዚአብሔር ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም ይላል። የምናሴ መያዝ በግዞት መወሰድና ወደ ዙፋኑ መመለስን የሚያወሳውን ክፍል ደግሞ ከቁጥር 11 እንመለከታለን። አንድ ሰውም ሆነ አገር የርኩሰቱ ብዛት የመጨረሻው ደረጃ ላይ ሲደርስ እግዚአብሔር የራሱን እርምጃ ለመውሰድ እንደሚንቀሳቀስ እርግጠኞች ልትሆኑ ይገባል። ሁለተኛ ዜና ምዕራፍ 33 ቁጥር 11 ተመልከቱ። ምናሴ ወገኖቼ ከዙፋኑ ላይ ተይዞ በግዞት ወደ ባቢሎን ተወሰደ። ቁጥር 12 እና 13 መመልከት ይቻላል። ይህ ሰው የማይረሳን ትምህርት ተማረ። እግዚአብሔር የሚበቃውን ያህል መከራን ላከበት፣ በምናሴ ማለት ነው። ቁጥር 12 እና 13 ማንበብ አትርሱ። ወደ ባቢሎን ተግዞ እንዲሄድም አደረገው። ይህም ደግሞ ሕዝቡ በቀጣይነት ለሚሰራው ኃጢአት ጥሩ ማስጠንቀቂያ ነበር። ምናሴ በተጨነቀ ጊዜ ፊቱን ወደ እግዚአብሔር መለሰ። ወገኖቼ እግዚአብሔርም ይቅር አለው፣ ወደ ዙፋኑም መለሰው። ወደ ኢየሩሳሌም በተመለሰ ጊዜ እንግዳ የሆኑትን አማልክቶችንና ጣዖታትን ከእግዚአብሔር ፊት አጠፋ፣ የእግዚአብሔርን መሠዊያ አደሰ፣ በዚያም ላይ መሥዋዕትን አቀረበ። ቁጥር 17ን መመልከት ይቻላል። በሌላ አባባል ወገኖቼ ሕዝቡ ገና ወደ እግዚአብሔር አልተመለሰም ማለት ነው። ስለዚህም አሁንም በየኮረብታዎቹ ላይ በሙሉ ለጣዖቶቻቸው ይሰው ነበር። በዚህ አይነት ሁኔታ ምናሴ ይሁዳን ገዛ። በባቢሎን ሆኖ ረዳት ባጣና ወደ እግዚአብሔር በጮኸ ጊዜ እግዚአብሔር ጸሎቱን ሰማ። ይህም የሚያሳየው እግዚአብሔር ሩሩ አምላክ መሆኑን ነው። ይህንን የራዲዮ ፕሮግራም ባላችሁበት ሆናችሁ ለምታዳምጡ ሁሉ ዛሬ ያለኝ መልእክት እግዚአብሔር ማህሪና ሩሩ አምላክ ነው የሚል ነው። በቃ ልባችሁን ልከኛ ሳታደርጉ ወደ እርሱ ብትመለሱ እርሱ ይምራችኋል፣ ወደ ቀድሞ ስፍራም ይመልሳችኋል። ኃጢአታችሁንና በደላችሁን በራሳችሁ ሥልጣን እየቆጠራችሁ ከእግዚአብሔር መንገድ አትራቁ። ወደ እግዚአብሔር ተመለሱ፣ በእጁም ውደቁ። እግዚአብሔር ይደግፋችኋል፣ ያነሳችኋል። እግዚአብሔር ለዘላለም የተመሰገነ ይሁን። ከዚህ በመቀጠል ደግሞ ከሁለተኛ ዜና ምዕራፍ 33 ቁጥር 21 ያሞጽ መንገስን እንመለከታለን። ምናሴ ሲያደርገው የነበረው ርኩሰት በልጁ ባሞጽ ላይ ከፍተኛ ተጽዕኖ ነበረው። ከአባቱም ድርጊት ወደ ኋላ አላለም። ወገኖቼ ብዙ ወላጆች መካከለኛ እድሜ ላይ ከደረሱ በኋላ ወደ ጌታ በመምጣት ቢቀየሩም በዓለም ሳሉ የወለዷቸው ልጆችና ያሳደጓቸው ልጆች ከዓለም ኃጢአት ብዙ ፈቀቅ ሲሉ አይታዩም። ከተለወጡ በኋላ ማለትም ወደ ጌታ ኢየሱስ ክርስቶስ ከመጡ በኋላ የተወለዱ ልጆች ግን እግዚአብሔርን ሲመስሉና ሲፈሩ እንመለከታለን። የምናሴ ልጅ ያሞጽም ችግር ይሄው ነበር። ቁጥር 22ና 23ን ለዚህ እንደዋቢነት መመልከት ይቻላል። አሞጽ ገና ከመንገሱ እርኩስ በሆነው በአባቱ መንገድ ሄደ። እግዚአብሔር እያንዳንዳችንን ልጆቻችንን በፍቅርና በሰላም በእግዚአብሔር ምሪት ማሳደግ እንድንችል ኃይልና ጥበቡን አብዝቶ ይስጠን። እንግዲህ አድማጮች የዚህ ሁለተኛ ዜና ምዕራፍ 33 ጥናታችን በዚሁ ይጠናቀቃል። ከዚህ በመቀጠል ደግሞ የምዕራፍ 34 እና 35ን ትምህርት እግዚአብሔር በመደበልን ጊዜ አብረን እንመለከታለን። በነዚህ በሁለቱ ምዕራፎች ማለትም በምዕራፍ 34 እና 35 በኢዮስያስ ዘመን የተነሳውን መንፈሳዊ መነቃቃት በዋናነት እንመለከታለን። ልብ በሉ፣ ቶሎ ቶሎ ጻፍ ጻፍ አድርጉ። በምዕራፍ 34 እና 35 ውስጥ በኢዮስያስ ዘመን የተነሳውን መንፈሳዊ መነቃቃት በስፋት እንመለከታለን። አሁን በዮሲያስ አማካኝነት ወደ መጣው የመጨረሻውና ታላቁ መንፈሳዊ መነቃቃት ደርሰናል። ምንም እንኳን ያይነቱ መነቃቃት ቢመጣም ጊዜው አልፎ ነበር። የእስራኤልም ሆነ የይሁዳ መንግስት ማተሚያ የመጨረሻው ደቂቃ ላይ ነው። ሆኖም እግዚአብሔር የመጨረሻ የሆነውን መንፈሳዊ መነቃቃትን ላከ። በዚህ በመጨረሻ ሰዓት መንፈሳዊ መነቃቃት መምጣቱ የሚያስደንቅ ነው። በምናሴና በአሞጽ አገዛዝ ዘመን ህዝቡ በጣዖታትና በባዕድ አምልኮ ስለተዘፈቀ እንዲህ አይነቱ ጉብኝት ይመጣል ብሎ ተስፋ ያደረገም አልነበረም። ነገር ግን ሁልጊዜም ቢሆን ወገኖቼ በምንም አይነት ነገር ቢሆን ተስፋ እንዳለ ማሰቡ ተገቢ ነው። ዛሬ በዘመናችን መንፈሳዊ መነቃቃት ይኑር አይኑር የማውቀው ነገር የለም። በሰው አባባል ልናገርና በይሁዳ ህዝብም ዘንድ መንፈሳዊው መነቃቃቱ እንዲሁ አልነበረም። ነገር ግን ሉዓላዊ የሆነው የእግዚአብሔር መንፈስና እግዚአብሔር በዚያች ምድር ላይ ይንቀሳቀስ ነበር። ዛሬም እንደዚሁ በምድራችን ላይ ይንቀሳቀሳል። ጌታ እግዚአብሔር ይህንን እንዳያደርግ የሚከለክለው አንዳች ነገር አንዳችም ባለሥልጣን የለም። የዘወትር ጸሎታችን ጌታ ሆይ በእግዚአብሔር ፈቃድ ላይ ጓዝ ዘንድ እርዳኝ የሚል ሊሆን ይችላል። ዋናው ትኩረታችን ሕይወታችን በእግዚአብሔር ፈቃድ ላይ ተመርኩዞ እንዲሄድ ሊሆን ይችላል። እንደ እርሱ ፈቃድ ሳንሄድ በእርሱ ፈቃድ ላይ ለመሄድ እግዚአብሔርን መጠየቅ የለብንም። የራሳችንን ሕይወት በእግዚአብሔር እቅድ ላይ መምራት ያለብን እኛንን። በእርሱም ፈቃድና መንገድ ከሄድን እነዚህን ጥያቄዎች መጠየቅ ግድ ይሆንብናል። ታማኝ ነኝን? እውነተኛ ነኝን? እንዲሁም ደግሞ ንጹህ ነኝን ብለን መጠየቅ አለብን። እነዚህን ካላደረግን መንፈሳዊ መነቃቃትን መመኘትም ሆነ መፈለጉ ፋይዳ ቢስ ነው። ይህንን ከመለመናችን በፊት ግን ልናደርግ የሚገባው ነገር ቢኖር ልባችንን በጌታ መንገድ ላይ ማኖር ነው። ከእግዚአብሔር ጋር በቀናው መንገድ ከሄድን የእግዚአብሔር መንፈስ በክብሩና በሉዓላዊነቱ ሲመላለስ እንመለከታለን። አሁን ኢዮስያስን እግዚአብሔር እንዴት ባስደናቂ ሁኔታ እንደ ተጠቀመበት እንመልከት። በኢዮስያስ አማካኝነት የተደረገውን ተአድሶ ከቁጥር 1 እና 2 ተመልከቱ። በኢዮስያስ አማካኝነት የተደረገው ተአድሶ ከቁጥር 1 እና 2 መመልከት ይቻላል። ብዙ ሰዎች ቀናው መንገድ የቱ ነው? ስህተተኛውስ የቱ ነው? እያሉ ሲጠይቁ ትሰማላችሁ። ለነዚህ ጥያቄዎች ደግሞ እንግዳ የሆነ መልስ ሲሰጥ እንዲሁ ትሰማላችሁ። ኢዮስያስ ግን በእግዚአብሔር ፊት ቅን የሆነ ነገር አደረገ። ቅን የሆነው መንገድ እግዚአብሔር ቅን ነው ያለው መንገድ ሲሆን፣ ስህተት የሆነው ደግሞ እግዚአብሔር ስህተት ነው ያለው መንገድ ነው። በቃ ከዚህ ውጪ ምንም ነገር መጨመርም መቀነስም አልፈልግም። ብርሃንን ከጨለማ የለየ እግዚአብሔር እንደሆነ አስተውሉ። እኔና እናንተ ይህንን ለማድረግ ፈጽሞ አንችልም። ምናልባት ወገኖቼ ወደ ጨለማው ቤታችን ገብተን መብራት ልናበራ እንችል ይሆናል። ነገር ግን በጨለማውና በብርሃኑ መካከል የሚለይን መስመር ልናስቀምጥ አንችልም። በዚህ በኩል ብርሃን አደረኩ፣ በዚያኛው በኩል ደግሞ ጨለማ አደረኩ ብለን የመለያ መስመር ማስቀመጥ አንችልም። ይህንን ግን ማድረግ የሚችል እግዚአብሔር ብቻ ነው። ብርሃን የሆነውን ብርሃን፣ ጨለማ የሆነውን ደግሞ ጨለማ ሊል የሚችል እግዚአብሔር ብቻ ነው። እግዚአብሔር ይክበር ይመስገን። ቁጥር 3ን ተመልከቱ። ኢዮስያስ በነገሰ በ8ኛው ዓመቱ ዕድሜው 16 ዓመት ነበር። በዚህም ዕድሜው እግዚአብሔርን ፈለገ። ዛሬ ብዙዎቹ የእግዚአብሔርን ጽድቅ የሚፈልጉ ትላልቆቹ ሰዎች ሳይሆኑ ወጣቶች ሆነው ተገኝቷል። ቤትም አገር ይሁን ስፍራ ሲሄድ በየስብሰባውና በየኮንፈረንሱ የማገኛቸው ወገኖቼ ወጣቶችን ነው። ለእግዚአብሔር ቃል ፍቅሩ ያላቸውም እነርሱ ናቸው። ኢዮስያስ ይሁዳን ማደስ ሲጀምር ገና የ12 ዓመት ልጅ ነበር። መንፈሳዊ መነቃቃት ከታድሶ ቀጥሎ እንደሚመጣ በግልጽ ትመለከታላችሁ። በትላንትናው ምሽት ክፍለ ጊዜ ጥናታችን እንደተመለከትነው አጥያታችሁ ይቅር በተባለ ጊዜ አልጋችሁን ተሸክማችሁ መመላለስ ትጀምራላችሁ። በእውነት የተለወጣችሁ ከሆነ ከአጥያታችሁ ተለይታችሁ ትወጣላችሁ። ኢዮስያስ መልካም ታድሶን አካሄደ። የደቡቡን የይሁዳን መንግስት ካጠራና ካደሰ በኋላ ወደ ሰሜኑ ወደ እስራኤል መንግስት ሄደ። ቁጥር 8ን ይመለከቷል። ኢዮስያስ የ26 ዓመት ወጣት ሳለ ቤተ መቅደሱን ማደስ ጀመረ። በአያቱ በምናሴም ሆነ በአባቱ በአሞጽ ያልታደሰውንና ዞር ብሎ ያልተመለከቱትን እርሱ አደሰው። ስለዚህም ደግሞ ቁጥር 9ን በደንብ ተመልከቱ። በኋላ በርግጥ ምናሴና ኤፍሬም የእስራኤል ነገዶች ናቸው። በዚህ ጊዜ የሰሜኑ መንግስት በአሶራውያን ተማርከው ተወስደው ነበር። በምድሪቷ ውስጥ የቀሩ ግን ጥቂቶች ብቻ ነበሩ። እነዚህ ቅሬታዎች ነበሩ ገንዘብ አሰባስበው ለቤተ መቅደሱ ማደሻ ይሆን ዘንድ የላኩት። አሁን ቤተ መቅደሱ ታደሰ። ታላቅና አስደናቂም ነገር አደረጉ። እግዚአብሔር ይመስገን። የሙሴ ሕግ መገኘቱን ደግሞ በቁጥር 14 ላይ ትመለከታላችሁ። እንደምትመለከቱት በዚያን ወቅት ብዙ ቅጂዎች አልነበሩም። ቁጥር 15 እና 16ንም እንዲሁ ተመልከቱ። የእግዚአብሔር ሕግ ለሕዝቡም ሆነ ለእግዚአብሔር ትልቅ ጠቀሜታ አለው ወገኖቼ። ቁጥር 18 እና 19 የሚያወሳንም ይህንኑ ነው። እንዲህ ይላል፣ ጸሐፊውም ሳፋን ለንጉሡ ካህኑ ከልቅያስ መጽሐፍ ሰጠኝ ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን ቃል በሰማ ጊዜ ልብሱን ቀደደ ይላል። ልብሱን መቅደዱ የሚያሳየው ንጉሡ ጠንካራ የሆነ ስሜት እንደነበረው ነው። ለመጀመሪያ ጊዜ የእግዚአብሔርን ቃል ሲሰማ ልቡ አዘነ፣ ተስፋም ቆረጠ። ምክንያቱም እርሱም ሆነ ሕዝቡ ከእግዚአብሔር ትእዛዝ ውጪ ይኖሩ ስለነበረ ነው። ይህንን በተመለከተ ቁጥር 20ና 21 መመልከት ይቻላል። ወደ እግዚአብሔር ስለተመለሱ መንፈሳዊ መነቃቃት ወደ እነዚህ ሕዝብ መጣ። ከዚህ ውጪ መንፈሳዊ መነቃቃትን ሊያመጣ የሚችል ሌላ ነገር የለም። በዘመናችን ያለው ስህተት ምንድን ነው? መንፈሳዊ መነቃቃትን ለምንድን ነው የማናየው? ምክንያቱ ቀላል ነው። ቤተ ክርስቲያን የእግዚአብሔርን ቃል ዘንግታለች። ይህንን በተመለከተ ሁለተኛ ዜና ምዕራፍ 34 ቁጥር 20ና 21ን በደንብ ተመልከቱ። ከቃሉ ውጪ መነቃቃትን ለማምጣት ቤተ ክርስቲያን በብዙ ደክማለች፣ ግን አልተሳካላትም። በዚህም መንገድ መንፈሳዊው መነቃቃት አይመጣም። አስተውሉ፣ መንፈሳዊው መነቃቃት የሚመጣው ሰዎች ወደ እግዚአብሔር ቃል ሲመለሱ ብቻ ነው። በቃ ኢዮስያስ ልቡ የተነካ ሰው በመሆኑ እግዚአብሔር ምን ሊያደርግ እንዳለው ማወቅ ፈለገ። ለኢዮስያስ እንዲነገረው የተፈለገው የእግዚአብሔርን መልእክት ከቁጥር 22 እስከ 25 ባለው ስፍራ ትመለከታላችሁ። ከቁጥር 22 እስከ 25 ያለውን ስፍራ በኋላ ተመልከቱ። እግዚአብሔር እንደ ተናገረው ፍርድን ሊያመጣ ተዘጋጀ ወገኖቼ። ሆኖም ለኢዮስያስ የሚሆን የግሉን ቃል ተናገረው። ይህንን ደግሞ ከቁጥር 26 እስከ 28 ባለው ስፍራ ላይ ታገኛላችሁ። እግዚአብሔር በሕዝቡ ላይ ፍርድን ለማድረግ ወሰነ። ይህ ፍርድ ግን ኢዮስያስ እስከሚሞትበት ዕለት ድረስ ተግባራዊ እንደማይሆን ቃል ገባለት። ከቁጥር 26 እስከ 28 ስታነቡ ይህንን እውነት ታገኛላችሁ። ከቁጥር 29 እስከ 31 ያለውን ደግሞ አለፍ ብላችሁ ተመልከቱ ወገኖቼ። ዛሬ መንፈሳዊ መነቃቃት በመድራችን ላይ ሊመጣ እንደሚችል አምናለሁ። ነገር ግን ይህ ይሆን ዘንድ ሁላችንም በግልጽ ወደ ቃሉና ወደ እግዚአብሔር መመለስ ያስፈልገናል። ተመልሰንም እግዚአብሔር የሚፈልገውን ማድረግ ብቻ ይገባናል። ዛሬ በብዙዎቹ አብያተ ክርስቲያናት ዘንድ የምንመለከተው በግማሽ ልብ የሚደረግ አገልግሎትን ነው። ማንም በሙሉ ልቡ ወደ እግዚአብሔርና ወደ ቃሉ መመለስ የሚፈልግ የለም። ያለምንና የእግዚአብሔርን ሐሳብ ባንድ ላይ ማስተናገድ ፈጽሞ አይቻልም። አንዱን መምረጥ የግድ ነው። ለእግዚአብሔር ለመኖር ግልጽ የሆነ የልብ ውሳኔ ያስፈልጋል። ይህ ከሆነ የእግዚአብሔር መንፈስ በነጻነት መመላለስ ይጀምራል። ምዕራፍ 35 ስለ ፋሲካ በዓል ዘግቦ እናገኛለን። አስተውሉ። ሁለተኛ ዜና ምዕራፍ 35 ስለ ፋሲካ በዓል ያትታል ወይም ደግሞ ይገልጻል። ለዮሲያስ ትውልድ ፋሲካን ማክበር አዲስ ልምድ ነው። እዚህ ላይ ደስ የሚያሰኘው ነገር ቢኖር ዮሲያስ በጥንቃቄ ሕጉን መከተሉን ነው። ሁለተኛ ዜና ምዕራፍ 35 ከቁጥር 16 እስከ 19 ያለውን በኋላ ተመልከቱ። ፋሲካ የክርስቶስን ሞት የሚያሳይ ምልክት ነው። ቶሎ ጻፍ ጻፍ አድርጉ። ፋሲካ የክርስቶስን ሞት የሚያሳይ ምልክት ነው። ጠቅላላ ሕዝቡና መንግስቱ ከኃጢአት መንጻት እንደሚቻል ተረድተውና ተገንዝበው ፊታቸውን ወደ አምላካቸው መለሱ። የጠፋውን የሙሴን የሕግ መጽሐፍ ስላገኙ ስለ ፋሲካ ክብረ በዓልና ሥርዓት በሚገባም ተረዱ። በዓሉንም በሚያስደንቅ ሁኔታ አከበሩት። እግዚአብሔርም ከነቢዩ ሳሙኤል ጀምሮ እንዲህ ያለ ታላቅ ፋሲካ አልተከበረም ሲል ተናገረ። ወደ እነዚህ ወደ እግዚአብሔር የመመለስን ኃላፊነት የወሰደው ኢዮስያስ ነበር። አሁን ግን ወደዚህ ሰው መጨረሻና ረፍት እንመጣለን። እንደማንም የሰው ልጅ ይህ የእግዚአብሔር ሰው የሆነ ንጉስ ስህተትን ሰራ። የኢዮስያስን ሞት በተመለከተ ቁጥር 20ና 21ን ተመልከቱ። ኢዮስያስ ለጦርነት ከቤቱ መውጣት አልነበረበትም። በዚህ ክፍል መሰረት ጦርነቱም የርሱ አልነበረም። ቁጥር 22 ይህንን ያትታል። ኢዮስያስ ከጦርነቱ ራሱን ማቀብ ስላልቻለ ወደ ውጊያ ስፍራ ወደ መጊዶ ይዋጋ ዘንድ ወረደ። ከቁጥር 23 እስከ 5 ያለውን ተመልከቱ። ኢዮስያስ መልካምና ታላቅ ንጉስ ነበር ወገኖቼ። ታላቁን መንፈሳዊ መነቃቃት በመምራት ህዝቡን ወደ እውነተኛው አምላክ ወደ እግዚአብሔር መልሷል። እርሱ ሲሞት መንፈሳዊ መነቃቃቱና ለውጡ ማብሮ ሞተ። የእግዚአብሔር ፍርድም በደቡቡ በይሁዳ መንግስት ላይ መገለጽ ጀመረ። በምዕራፍ 36 ውስጥ ደግሞ ወገኖቼ የደቡቡን መንግስት ማለትም የይሁዳን መማረክ እንመለከታለን። ጻፍ ጻፍ አድርጉ። ከቁጥር 1 እስከ 3 ባለው ስፍራ የኢዮአክስን መንግስት እንመለከታለን። ከቁጥር 5 እስከ 7 ባለው ስፍራ ደግሞ የኢዮአቄምን መንግስት እንመለከታለን። ቁጥሮቹን ብቻ ጻፉ። መልእክቶቹን በኋላ ከቁጥሮቹ መመዝገብ ትችላላችሁ። ከቁጥር 9 ደግሞ የኢዮአኪን ምንም መንገስ እንመለከታለን። ከቁጥር 9 የኢዮአኪንም መንገስ እንመለከታለን። ከቁጥር 11 እስከ 14 ባለው ስፍራ ደግሞ ከቁጥር 11 እስከ 14 የሴዴቅያስን መንገስ እንመለከታለን። የሴዴቅያስን መንገስ ከቁጥር 11 እስከ 14 ባለው ስፍራ እንመለከታለን። ከዚያ በኋላ ደግሞ ምርኮን እንመለከታለን። ናቡከደነጾር አሁን በር ከማንኳኳት አልፎ የተቀጠረውን ቅጥር በማፈራረስ ኢየሩሳሌምን አቃጠለ፣ ይሁዳንም በምርኮ ያዘ። ይህንን ደግሞ በስፋት ከቁጥር 15 እስከ 20 መመልከት ይቻላል። እነዚህ ነገስታቶች ከላይ የተመለከትናቸው እግዚአብሔርን ስለበደሉና ስለዘበቱበት ሲፈርድባቸውና በጠላትም እጅ ሲሰጣቸው እንመለከታለን። ቁጥር 21ን በስፋት ተመልከቱ። እስራኤል ለ490 ዓመታት ሰንበት የሚከበርበትን ዓመቶች ፈጽሞ አላሰቡም። ቤተ መቅደሱን ለማደስ በኋላ ደግሞ ስለ መነሳታቸው ከቁጥር 22ና 23 እንመለከታለን። ወገኖቼ እግዚአብሔር ሕዝቡን በምርኮ አሳልፎ ከሰጠ በኋላ እንደገና ማሰቡ ያስደንቃል። ቁጥር 22ና 23ን ተመልከቱ። አምላካችን ሩሩ ቸርና ማህሪ አምላክ እንደሆነ ከዚህ ክፍል በስፋት እንመለከታለን። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ የዛሬው አጠቃላይ ዝግጅታችን እዚህ ላይ ተጠናቀቃል። ደህና ደሩ።